ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ በአጭር ሞገድ በ19ና በ25 ሜትር ባንድ እንደዚሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የቅዳሜ ምሽት ስርጭት ጀመረ። የምሽቱን ዝግጅት ይዤ ሳስተናግዳችሁ የማመሸው ደግሞ ሄኖክ ሰማእግዜር ነኝ። ባሳለፍነው ሳምንት የጥያቄው መልስ ዝግጅታችን የመጀመሪያ ክፍል ኢትዮጵያ ላይ ስለተደነገገው የአስቸኳይ ጊዜ አዋጅ አስፈላጊነትና አተገባበር ነበር። ሁለት ምሁራን ከአድማጮች ለተነሱ ጥያቄ መልስ የሚሰጡት
ኢህአዴግ ይደክማል፣ ወደ ኋላ ይመለሳል፣ ወዚህ ይጠናከራል የሚለው ነገር በዶክተር አብይ ላይ ነው ያለው። ኮሌክቲቭ የሚባል ነገር አለ፣ ነገር ግን ጠቅላይ ሚኒስትሩ ነው ብዙ ስልጣን ያለው። የዛ ጊዜ አቶ መለስ ዜና ጊዜ ኮሌክቲቭ አይባልም ነበረ። የአቶ መለስ ውሳኔ ነው ብዙ ነገር።
ከላይ የሰማናቸው በወታደራዊ አስተዳደር ዘመን የኢትዮጵያ የውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲልም የኤርትራ ክፍለ ሀገር አስተዳዳሪ የነበሩት የሕግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ሌላኛው እንግዳችን ደግሞ በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች ምሁሩ አቶ ገብረ መድህን መዝገበ ናቸው።
መከላከያ መሰማራቱም ለእኔ ከሕዝብ የወጣ መከላከያ ነው። መከላከያው ለመንግስት ብቻ የወገነ መከላከያ አድርግ ያልወስደውም ህዝባዊ መከላከያ ነው እና ለሕዝብ ደግሞ እልቂት የሚፈርጅ ወይም ደግሞ ለእልቂት የተነሳ ለመንግስት ብቻ የሚወግን መከላከያ አይደለም።
ከህዝብ ለተነሱ ጥያቄዎች መልስ ይሰጣሉ። አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዋና ዋና ዜናዎች እናሰማ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ሲድራክ ፍራንክሊን በስቱዲዮ መሳሪያዎች ላይ ይገኛል። ክቡራትና ክቡራን ክርስቲያን ምዕመናን እንኳን ለቅዳሜ ስዑር ወይም ለቅዳሜ ሹር ምሽት አደረሳችሁ። መራሄ መንግሥት አብይ አህመድ በጠቅላይ ሚኒስትርነት የመጀመሪያውን የሥራ ጉብኝታቸውን ዛሬ ወደ ሶማሌ ክልል ዋና ከተማ ጅግጅጋ አድርገው ውለዋል። በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ለተከሰቱ ግጭቶች እና ለተከተለውም ቀውስ ዘላቂ መፍትሄ ማስገኘት ነው የፌዴራሉ መንግሥት ከፍተኛ ልዑካን ቡድን ተልእኮ። እስክንድር ፍሬው ተጨማሪ ያለው ከአዲስ አበባ።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትንሳኤን በዓል ዋዜማ በሶማሌ ክልል ጅጅጋ አሳልፈዋል። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ለተከሰተው ግጭትና ላስከተለው ቀውስ እልባት ለመስጠት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳና ሌሎች የፌዴራልና የክልል ከፍተኛ ባለስልጣናት ከጠቅላይ ሚኒስትሩ ጋር አብረው ተጉዘዋል። ይህንን የልዑካን ቡድን የመሩት ጠቅላይ ሚኒስትሩ ከሶማሌ ክልል ባለስልጣናትና ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር ተወያይተዋል። ለሁለቱ ክልሎች ግጭት እልባት ለመስጠት በተለይ ተፈናቃዮችን ወደ ቀያቸው ለመመለስ እና ለማቋቋም እንደሚሰሩም ቃል ገብተዋል።
ኦሮሞ እንደምትወዱ ኦሮሞም እንደሚወዳችሁ ታሪካችን በሙሉ ይናገራል። ያ ፍቅራችንን አድሰን በመሃል የገጠሙንን ችግሮች ፈተን ወደፊት እንደምንራመድ በእኔ በኩል ከፍተኛ እምነት ነው ያለኝ። ከሁሉ በላይ ከዚያ የተፈናቀሉ ሰዎች ለሁላችን ቁስል፣ ለሁላችን አሳዛኝ፣ ድጋሚ መስማት የማንፈልገው ክስተት መሆኑን አምነን ባለን አቅም ሁሉ ተረባርበን ወደ ነበሩበት እንዲመለሱ፣ ከህዝባቸው ጋር እንዲታረቁ፣ የትናንትናውን ታሪክ በፍቅርና በአዳዲስ ድል እንዲቀይሩ የፌዴራል መንግስት ከሁለቱ ክልሎች ጋር በመተባበር አስፈላጊውን ሁሉ እንደሚያደርግ በዚሁ አጋጣሚ ልገልጽላችሁ እወዳለሁ።
የቆመና ያገረሸ ለወራት በቀጠለው የሁለቱ ክልሎች ግጭት ወደ 1 ሚሊዮን የሚጠጉ ዜጎች ተፈናቅለዋል፣ በርካቶችም ተገለዋል። በዚያ ሁሉ ጊዜ ውስጥ አንድ የኢትዮጵያ ጠቅላይ ሚኒስትር ወደ አካባቢው ተጉዞ ጉብኝት ሲያደርግ ዶክተር አብይ የመጀመሪያው ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። በጅግጅጋ ዩኒቨርሲቲ የህዝብ አስተዳደር መምህር ጀማል አሊ ስነ ስርዓቶቹን አይቻለሁ፣ እዚያው ነበርኩ ብለውኛል። ከጥቂት ደቂቃዎች በፊት ወደ ጅግጅጋ ደውዬ አግኝቻቸዋለሁ አቶ ጀማል አሊን።
አዎ እኔ ነበርኩኝ። ጀስ በቀደም ደማቅ የሆነ እየተሰበቀ የነበረ ስነ ስርዓቱም ነበር ለሚስተሩ እንደምወጣም ትልቅ የሆነ ዝግጅት ተደርጎ ይጠበቀ ነበርና በቦታውም ነበርኩኝ። ስለሰራቱ ባይሽ የተገለ ሚስተር ክብር ዶክተር አብይ አህመድ የሚመራ ከፍተኛ የመንግስት ልዑካን ቡድን ድጅጋ ዛሬ ነው የመጡት። እሱና ምክትል ጠቅላይ ሚኒስትሩ ክቡር አቶ ደመቀ መኮንን፣ አንድ ላይ ሆኖ የኢህአዴግ ማዕከላዊ ጽህፈት ቤት ኃላፊ ክቡር አቶ ሽፈራው ሽጉጤ፣ የኢፌዴሪ የውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየሁ እና የኦሮሚያ ክልል ፕሬዚዳንት ክቡር አቶ ለማ መገርሳ እና የተለያዩ ከፍተኛ የሆኑ ለቃ ቡድኖች ናቸው በቦታው የተገኙት።
እሺ።
እና ደስ የሚል ድባብና ደስ የሚል የሆነ ስነስርዓት ነበር ይላለሁ።
ለምን እንደመጡ ተናግረዋል እነዚህ ባለስልጣናት?
ይህ ክሪት የመጀመሪያው ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ከተሾሙት የመጀመሪያ ጉብኝታቸው ነውና እኔ በበኩሌ በጣም ደስ ብሎናል። በጣም ደስ የሚል ስነ ስርዓትም ነበር። በዚህ ላይ ደግሞ የመጡበት ምክንያት ያው የኦሮሚያና የሶማሌ ህዝቦች የነበራቸውን ታሪካዊ ግንኙነቶችን ዳግም መልሶ እንደነበረው የታሪካዊ ትስስራቸውን ታሪካዊ በመሀላቸው የነበረውን ሰላም፣ ወንድማማችነት፣ ፍቅርና መቻቻልን በተመለከተ የነበረ ስነ ስርዓት ነበር እና እዚሁም በጣም ደስ ያለውና በጣም ደስ የሚል ስነ ስርዓት ነበር።
ምንድን ነበር ይሄ ስነ ስርዓት?
ስብሰባ በመጀመሪያ ጠቅላይ ሚኒስትሩ ክቡር ዶክተር አብይ አህመድ ጀነራል ግሪዋል ኢንተርናሽናል ኤርፖርት ሲደርሱ ከፍተኛ የመንግስት ባለስልጣናት፣ የክልሉ ፕሬዚዳንት ክቡር አቶ አብዲ መሐመድ ዑመር እና በክልል ደረጃ ያሉት ከፍተኛ የልዑካን ቡድኖች ባለስልጣናቶች እና የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተለያዩ የጊዜያ የረሰሰት ክፍሎች ያሉት በደንብ በደማቅ ስነ ስርዓት አቀባበል ተደርጎላቸው ነው ከተማውን የገቡት። ወደ ከተማው ከመጣቱ በፊት ሲገቡ በእግረ መንገዳቸው የነበረውን የክልሉ ላይ በክልሉ ላይ ከሩት የልማት ስራዎች የጎበኘ እና በእግረ መንገዱ እያየ የመጣበት ሁኔታም ነበር። በዛ ላይም የክልሉ የማህበረሰብ ክፍል በየመንገዱ ዳር ላይ ቆሞ ደማቅ አቀባበል ስነ ስርዓት እያደረገ የነበረበት ሁኔታ ነው ያለው እና በጣም ደስ የሚል አመርቂ የሆነ በጣም ደስ የሚል ነበር። ከዛም በኋላ ስነ ስርዓቱ ወደ አዳራሽ ሄዱ። በኋላ ግን አዳራሽ የተደረገው ደግሞ ድባብና በጣም ደስታም ፍቅርም የነበረውን አካሄድ ሊገልጽልህ አልችልም። በጣም የሚገርም ነበር እላለሁ። እስከ ዛሬ ቀትር ድረስ ከሰዓት ቀትር ማለት ነው ስብሰባ ላይ ነበሩ። ጠዋትም እንደገቡ እስከ ተሰዓት ድረስ እዛው ነው ስብሰባውን ያካሄዱት። በስብሰባ ላይ የተለያዩ አጀንዳዎቹ በስነ ስርዓት ላይ የተለያዩ አጀንዳዎች ተነስቶ የኦሮሚያና የኢትዮጵያ ሶማሌ ህዝቦች ታሪካዊ ግንኙነት፣ የኦሮሞና የኢትዮጵያ ሶማሌ ህዝቦች እንደተጋቡ ተዋልዶ ለጋራ ችግሮቻቸው ተቀምጦ መክሮ መፍትሄ አብጅቶ የጋራ ጠላቶቻቸውን ለመመከት ጎን ለጎን የተሰለፉ ብዙ ደም ያፈሱ ህዝቦች ናቸው። ህዝቡ ታሪካዊ የአብሮ የመኖር ዘይቤ ያለው ህዝብ መሆኑን በመግለጽ ስነ ስርዓቱ ላይ ገለጻ ሲደረግ የነበረ ነው እና የነበረውን ግንኙነቶች የሰላም የአብሮ መኖር የኦሮሞና የሶማሌ ህዝብ ያ ጥብቅ ትስስር ወይንም ያ የነበራቸውን ሪሌሽን ዳግም እንዲያድሱና እንዲመለስ ነበር በስነ ስርዓት ላይ ንግግር የተደረገው እና በበኩሉ በቦታው ላይ በጣም በጣም በህዝቡ ድባብ ላይ የፈጠረውን በጣም ደስ የሚልና በጣም ያስደሰተንና እኛም በጣም የተደሰትንበት ሁኔታ የነበረ ነው።
አቶ ጀማል አሊን አመሰግናለሁ። በጠቅላይ ሚኒስትር አብይ አህመድ የመጀመሪያ የሥራ ጉብኝት ላይ ተከታይ ዘገባዎችን፣ የህዝብ አስተያየቶችና ትንታኔዎችን የያዙ ዘገባዎችን ከሰሞኑ እናስከትላለን። አጠራጠር ያሉ ተጨማሪ ዘገባዎችን ላሰማችሁ። ከዓለም ዙሪያ በአውሮፓ 2016 ዓመተ ምህረት ውስጥ በዓለም ዙሪያ 815 ሚሊዮን ሰው በበረታ ሁኔታ መራቡን የተባበሩት መንግስታት ድርጅት ዛሬ አስታውቋል። በዚህ ከ15 ወራት በፊት በተጠናቀቀው ዓመት ውስጥ የተራበው ከዓለም ህዝብ 11 ከመቶ ቢሆንም ምግብ ግን የተትረፈረፈበት ዓመት እንደነበረም ድርጅቱ አክሎ ጠቁሟል። ባለፈው የአውሮፓ ዓመት በዓለም ዙሪያ ለፖሊዮ የተጋለጡ ህጻናት ቁጥር 14 ብቻ እንደነበርና ሁሉም አጋጣሚዎች የተከሰቱት ከማዕከል እጅግ የራቁ ናቸው በተባሉ የፓኪስታን ገጠራማ አካባቢዎች መሆኑን የዓለም የጤና ድርጅት የተመሰረተበትን 70ኛ ዓመት ዛሬ ሲያከብር ባወጣው መግለጫ አስታውቋል። ሌሎችም ዝርዝር ያሉ ዘገባዎችን በጤና ዝግጅቶች እናቀርባለን። በእስራኤልና በሐማስ በሚተዳደረው ጋዛ ሰርጥ ድንበር ላይ በተፈጠረ ግጭት 9 ፍልስጤማውያን መገደላቸውን የጋዛ የጤና ጥበቃ ሚኒስቴር አስታወቀ። ከተገደሉት አንደኛው ያሲር ሙርታጋ የሚባል የአይን ሚዲያ ፎቶግራፍ አንሺ እንደነበረም ተዘግቧል። ፍልስጤማውያኑ የተገደሉት የእስራኤል ወታደሮች በተከፈቱት ተኩስ እንደሆነ ተዘግቧል። ስለ ሁኔታው የተጠየቀው የእስራኤል ጦር ጉዳዩን እያጣራ መሆኑን በመጠቆም አስተያየት ከመስጠት ተቆጥቧል። ጀርመን ውስጥ በሰሜን ምዕራብ ከተማ ሞይንስተር ውስጥ አንድ አሽከርካሪ ሰዎች ላይ ነርቶ ብዙ ሰው በህይወትና በአካል ላይ ጉዳት ማድረሱን የከተማይቱ ፖሊስ አስታውቋል። ሮይተርስ 30 ሰው እንደተጎዳ ተናግሯል። የሞተው ሰው ቁጥር አልተገለጸም። የጥቃቱ አይነት ምን ይሁን ምን አልተገለጸም እስካሁን ድረስ። ክቡራትና ክቡራን አድማጮች አብራችሁን ስለቆያችሁ እናመሰግናለን። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። በዓለ ትንሣኤውን በጸጋ እንድትቀበሉ እመኛለሁ። ወደ ሄኖክ ልመልሳችሁ ለቀሪ ዝግጅቶች።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንደዚሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚያስተላልፍላችሁን የቅዳሜ ምሽት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የምሽቱ ዝግጅታችን ለጥያቄው መልስ ነው። ትናንት ምሽት ባስተላለፍ ነው የሳምንቱ የጥያቄው መልስ ዝግጅታችን የመጀመሪያ ክፍል ኢትዮጵያ ላይ ስለተደነገገው የአስቸኳይ ጊዜ አዋጅ አስፈላጊነትና አተገባበር ነበር። ሁለት ምሁራን ለአድማጮች ጥያቄ መልስ የሰጡት። በዚህ ተከታይ ክፍልም ለአድማጮች ጥያቄዎች መልስ የሚሰጡልን በወታደራዊ አስተዳደር ዘመን የኢትዮጵያ የውጭ ጉዳይ ሚኒስቴር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር፣ ቀደም ሲልም የኤርትራ ክፍለ ሀገር አስተዳዳሪ የነበሩ የሕግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ፣ እንደዚሁም በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረ መድን መዝገበ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት።
በአገሪቱ አዲስ ጠቅላይ ሚኒስትር ተሾሟል። በነገሮት ላይ ለአዲሱ ጠቅላይ ሚኒስትር ከሚቀርቡት አስተያየቶችና ምክሮች አንዱ ዋናውና ትልቁ በብዛት ከሀገር ውስጥም ከሀገር ውጭም ይህን የአስቸኳይ ጊዜ አዋጅ እንዲያስነሱ ነው። አቶ ገብረ መድን፣ አሁንስ አዲስ አስተዳደር አለ ቢነሳ ምን ይመስሎታል?
እኔ መቆየት አለበት የሚል አቋም ያለኝ። አሁንም ይህን ያልኩበት ምክንያት ምንድን ነው? ጥያቄው ጠቅላይ ሚኒስትር መሾምና ያለመሾም አልነበረም። ጠቅላይ ሚኒስትር መቀየርና አለመቀየር አልነበረም። ጥያቄው በረዥም ጊዜ የሚፈቱና በአጭር ጊዜ የሚፈቱ ጥያቄዎች ነው ያሉት። በጣም ሰፊ ውስብስብ፣ በየጊዜው ህዝብ ጋር ውይይት ነው ያስፈልጋቸው። መንግስትም ቆም ብሎ ማሰብ ያለበት ማስተካከል ያለበት ችግሮች አሉ፣ ገና ያልተፈቱ ማለት ነው። ስለዚህ ይሄንን በሆነበት ሁኔታ ጠቅላይ ሚኒስትሩ ተሾመዋልና ችግሮች ይፈታሉ የሚል እምነት ካለ በጣም ስህተት ነው የሚሆነው። ይሄ ጅምር ነው፣ ለመስተካከል ጅምር ተጀምሯል። ግቡ እስኪመጣ ድረስ ግን መጠበቅ ያለብን ይመስለኛል። እኔ ይሄን ስል አስቸኳይ ጊዜ አዋጅ በሀገሪቱ ተጽዕኖ የለውም፣ ምንም አይነት ተጽዕኖ የለም፣ ተጽዕኖ የለውም አይደለም እያልክ ያለሁት። ተጽዕኖ ይኖራል፣ ነገር ግን ሊከሰት ከሚችለው ችግር በላይ ተጽዕኖ ሊፈጥርብን ይችላል ብዬ አላስብም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዶክተር አብይ መተካትና አለመተካት አልነበረም ጥያቄው።
አቶ ገብረ መድን፣ አያይዘው ምናልባት ሻለቃ የሚመልሱልኝ ጥያቄ ምንድን ነው? እንደው የአድማጮችን ጊዜ አልሻማና እኔ እነኚህ ጥያቄዎች የህዝቡ ጥያቄዎች የቆዩ ጥያቄዎች ናቸው። የፖለቲካ ታጋዮች ህዝቡ ጥያቄው በጊዜ ስላልተመለሰለት ነው አንዳንድ ቦታ ላይ እርምጃውን ወደ አመጽ የለወጠው ይላሉ። የሚነሱ ጥያቄዎች አላግባብ በተወሰኑ አካባቢዎች የሀብት ማካበትና በብዛት ደግሞ አንዳንድ አካባቢዎች ጋር የህዝብ መራቆትና ድህነት፣ በጣም የለየለት መንግስትም ያመነው ሙስና እና የስልጣን ብልግና፣ የተወሰነ ኃይል ብቻ ፖለቲካውን ጨምድዶ ይዞ ሌሎችን ያለማሳተፍ፣ ይሄ ነው ቀደም ብሎ ከ2015 ጀምሮ ሲቀርብ የነበረው ጥያቄ። ይሄ ነው ደግሞ ተንከባሎ ለዚህ ቀውስ ሁሉንም ያበቃውና መንግስት መቼ ነው የህዝብን ጥያቄ የሚመልሰው በአስቸኳይ ጊዜ አዋጅ ከማስቆም ይልቅ? ምናልባት አቶ ገብረ መድን ጋር ቆይ ባጭሩ።
የህዝብ ጥያቄዎችን በጊዜው ስላልተፈቱ ነው የሚለው ሊያስማማን ይችላል። ግን በትክክል የመልካም አስተዳደር ችግሮች፣ የሙስና እና የድህነት ጥያቄዎች ናቸው፣ የስልጣን ብልግና ችግር ነው ብለን ዝም ብለን ዘግተነው ምናልስ አይመስለኝም። ኔታየው በትክክል የተንከባለሉ የመጡ ችግሮች በጣም ሰፊ ችግሮች አሉ፣ የዚህ ችግሮች አሉ። ግን ምናልባት መንግስት የፈጠረው ችግር እንዳለ ሆኖ ጥያቄ አቀራረባችንም ራሳችን የፈጠርነው ወይም ደግሞ ህዝብን በራሱ የጥያቄ አጠያየቅ አግባብም ምናልባት እኔ ወጣ ያለ ይመስለኛል። ካካሄዱ ችግር ሲኖር በተገቢ መንገድ ጥያቄውን አቅርበ መመለስ ካልተቻለ ሌላ አማራጭ መፈለግ ሊኖር ይችላል። በትክክል የህዝብ ሀብት ማውደም ነው ወይ መፍትሄው ሊሆን የሚችለው ካል ሌላ ችግር ነው ሊሆን የሚችለው። ኤንዌይስ በችግሮቹ እኔ መስማማለሁ። ግን በአጭሩ ጊዜ አሁን በዚህ አስቸኳይ ጊዜ አዋጅ ይፈታል ወይ? ሁሉም አይፈት ግን ቅድሚያ ሊሰጣቸው የሚገቡ በአጭር ጊዜ ሊፈቱ የሚችሉ ችግሮች ግን አሉ። በተለይ የመልካም አስተዳደር ችግሮች ብለን ነጥለን የምናያቸው ቀላል የሚባሉ በተገቢው በተለይ የሰርቪስ ጥያቄዎችን የስልጣን ብልግና የምንለውን በተወሰነ መልኩ ሊስተካከል የሚችልበትን መንገድ ሊኖር ይችላል። በሂደት ግን የአጭር ጊዜ የረዥም ጊዜ ብሎ መንግስት ለይቶ የሚመልሳቸው ነገሮች ይችላሉ እና ይሄ ገና ለመረጋጋት አንድ መፍትሄ ሊሆን ይችላል ብዬ ነው የምወስደው እንጂ በአስቸኳይ ጊዜ አዋጅ ችግሮች እስኪፈቱ መቆየት አለበት ሙሉ በሙሉ አይደለም እያልኩ ያለው። ግን ቅድሚያ ሊሰጠው የሚገባ ችግር ተፈቶ በጊዜው መስተካከል አለበት።
አመሰግናለሁ። በዚህ ላይ አስተያየቶን ይስጡንና ሻለቃ ዳዊት ወደ ቀጣይ ጥያቄ እንሄዳለን።
አጠያየቅ ሲባል አሁን አቶ ገብረመድን አጠያየቅ የኢትዮጵያ ሕዝብ መጠየቅ ያለበት ተንበርክኮ እባክህን መንግስት ይህን ስጠኝ ያን ስጠኝ እያለ ከየቤቱ ተቀምጦ ካልለመነ በስተቀረ ሜዳ ላይ ወጥቶ በየቦታው እየዘመረ እየጨፈረ እየተቆጣ ድምፁን ማሰማት የለበትም፣ የስራ አቆም ማቆም የለበትም፣ መገዛት አለበት፣ የሚነገረውን ነገር ማድረግ አለበት ነው። ይሄ ደግሞ ዴሞክራሲ አይደለም። አጠያየቁ የዴሞክራሲ አጠያየቅ ይሄ አይደለም። ህዝቡ የጠየቀው በተለየ መልክ ነው። መብቱን ያስጠበቀው በሚገባ ወጥቶ ተሰልፎ ህዝብ በሚመስለው መንገድ ቁጣውና ብሶቱን አሰምቷል። ተንበርክኮ አይንበረከክም። የራሱ መንግስት ነው ከተባለ አይለምንም። ይህን መንግስት መብት ነው ይጠይቃል። መሳሪያ ሳይዝ በሰላማዊ መንገድ ተሰልፎ የመጠየቅ መብት አለ። ይሄን ነው ዋና መሰረቱ። ጠቅላላ ኢትዮጵያ ውስጥ ያለው ችግር መሰረት ይሄ ነው። ሌላው ህዝብ ሁለተኛ ዜጋ ሆኖ መታየቱ ነው። ሌላው የኢኮኖሚ ጥያቄ፣ የሙስና ጥያቄ፣ የሰላም ጥያቄ ሁሉም ከዚህ ጋር የተያያዘ ነው። መጀመሪያ የኢትዮጵያ ህዝብ እኩል ዜጋ ሆኖ በእኩልነት ለመተዳደር እስካልቻለ ድረስ አንዱ ህዝብ ሁለተኛ ዜጋ ሆኖ አንደኛው አንደኛ የተመራጭ ዜጋ ሆኖ የሚታይበት ሁኔታ እስካለ ድረስ ኢትዮጵያ ውስጥ ሰላም አይፈጠርም። አዲሱ ጠቅላይ ሚኒስትር ያብዩ ይሄንን ነው መጀመሪያ አድሬስ ማድረግ ያለበት። ማውጣት ያለበት ፖሊሲ ሁሉን ሊያስተካክል የሚችል እኩል መብት፣ እኩል ህግ፣ እኩል ፍትህ፣ እኩል ነጻነት ሲኖር ብቻ ነው ኢትዮጵያ ሰላም የሚኖረው። የሰላም ጥያቄ፣ የኢኮኖሚ ጥያቄ፣ የመሰዳደር ጥያቄ ሁሉ መሰረቱ በኢትዮጵያ ውስጥ ያለው ዛሬ ይሄ ነው እና ስለዚህ አዋጁ መነሳት አለበት። ካልተነሳ ደግሞ ለጠቅላይ ሚኒስትር አብዩ ከባድ ችግር ይፈጥርበታል። ምክንያቱም የህዝቡ ጥያቄ በመሰረቱ ህዝቡ አማራ፣ ኦሮሞ ሳይባል በጠቅላላው ቲፒኤልኤፍ ብቻ ነው ቦት ያላረገለት። ይህም በግልጽ ያሳያል አቋማቸውን በቲፒኤልኤፍ በኩል ያለውን አቋም። ሌላው ህዝቡ ግን በእልልታ በሆታ ተቀብሎታል። ለምንድነው የተቀበለው? ይህን አይነት ነገር በአስቸኳይ በመወሰድ ያለባቸው እስረኛ ማስፈታት፣ አዋጁን መሻር፣ ሌላ ደግሞ የሚቀጥሉ የረጅም ጊዜ እቅዶች አሉ። ከዚህ መጀመር አለበት። ከዛ ማንዴት አግኝቷል። ከአማራው፣ ከኦሮሞ፣ ከአብዛኛው የደቡብ ማንዴት አግኘዋል። የተቀመጠ ደግሞ መለስ ዜናዊ ባመቻቸው ስልጣን ላይ ስለሆነ ስልጣን አለው፣ ድጋፍ አለው። ስለዚህ በአስቸኳይ ይህን የመሳሰሉ እርምጃዎች መውሰድ አለባቸው ነው የምለው። ሰላም እንዲኖርና የኢትዮጵያ ህዝብ ወደ ሌላ የኢኮኖሚና ወደ ሌላ የታለመ ህልም ውስጥ ለመግባት ብቻ።
አመሰግናለሁ ሻለቃ ዳዊት። አቶ ገብረ መድን፣ የአስቸኳይ ጊዜ አዋጅ ትግራይ ውስጥም ይተገበራል አይደለም እንዴ?
ያልታወጀበት ቦታ የለም። በሀገር ደረጃ ይሄ እዚህ ቦታ ላይ ተብሎ የተለየ እኔ ሁሉም ኢትዮጵያውያን እኩል የሚተዳደሩበት በአንድነት ሀገራቸውን የሚያሳድጉበት እኩል የሆነ ኢኮኖሚያዊ ዲሞክራሲያዊ የሆነ መብት የሚያገኙበት ሀገር ነው መገንባት ያለብን። በዚህ አይነት አግባብ ችግሮች አሉ። ችግሮቹ መፈታት አለባቸው። እኩል መኖር አለብን ነው። ምናልባት ግን የትግራይ ህዝብ እኔ ብዙ ጊዜ እንደውም እዚህ ላይ መወያየት ካለብን መጥቶ ማየት ነው። በትክክል የት ላይ ነው ያለው? ምን አይነት ሁኔታ ላይ ነው ያለው? ከሌሎች ኢትዮጵያውያን የተለየ ያገኘው ነገር አለ ወይ የሚለው በትክክል መታየት ያለ ይመስለኛል። በትክክል እዚህ ላይ መግባባት አለብን። ሌላው ተጠቃሚ፣ ሌላው ተጎጂ አድርገን የምናስብ ከሆነ አገሪቱ አሁንም ችግር ውስጥ ነው የምንከታት። እዚህ ላይ መስማማት አለብን። ሌሎች ኢትዮጵያውያን ወንድሞቹን በሚያገኙት ሁሉ እኩል ተጠቃሚ ነው። በጥቅም ከሆነ ጉዳትም ካለ እኩል እየተጎዳ ነው የሚል አቋም ያለው እዚህ ላይ ምናልባት ኢትዮጵያ ውስጥ ያለ ሰው ምናልባት የትግራይ ሁኔታን አይቶ ሊገነዘበው የሚችል ይመስለኛል። ወደ አንድ ጎትተን ከወሰድ ነው አደጋ ነው የሚሆነው። እኔ የሁሉም ኢትዮጵያውያን ጥያቄ
የትግራይ ህዝብን ጥያቄ ነው ብዬ ነው የምወስደው። በጥያቄ ደረጃ ግን ያጠያየቁ ሁኔታ ምናልባት ሊላይ ይችል ይሆናል።
እሺ፣ አመሰግናለሁ። አመሰግናለሁ።
እደግፋለሁ። እኔ በዚህ መልክ እንድታይ አለም እንፈልገው። በጠቅላላው የትግራይን ህዝብ ማቃለው ትግራይም ሰርቻለሁ። በጣም የማከብረው የማደንቀው ህዝብ ነው እና በብዙ ችግር ላይ እንዳለ እናውቃለን። ነገር ግን አስተዳደሩና መንግስቱ በቲፒኤልኤፍ አመራር በኩል የሚሰጠው አስተያየትና መንፈሱ ጠቅላላ ያንን ነው ማንጸባርቀው እንጂ በትግራይ ህዝብ በኩል ያለውን ችግር የህዝቡም ደግሞ ስሜት በአጠቃላይ ይሄ እንዳልሆነ እረዳለሁ። ይሄንን ለማለት አይደለም ሐሳቤ።
እሺ፣ አመሰግናለሁ ሻለቃ ስለማስተካከያው። አድማጮቻችን ለጥያቄዎቻችሁ መልስ እየሰጡ ያሉት በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር አቶ ገብረመድህን መዝገበና በወታደራዊ አስተዳደር የኢትዮጵያ ውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ የነበሩ አሁን በኢትዮጵያና በሌላው ዓለም ፖለቲካ ላይ ትንታኔ የሚሰጡ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ወደ ቀጣይ ጥያቄ እንሄዳለን።
ሰላም ጊዮርጊስ፣ ለጥያቄው መልስ ይችን ጥያቄ ልከላችኋለሁ። ዶክተር አብይ ከተመረጠ በኋላ ኢህአዴግ ይዳከማል ወይስ ጊዜ አግኝቶ በዶክተር አብይ ችግሩን ፋታ ፈቶት ወደ ነበረበት ይመለሳል? ይህን ስል ዶክተር አብይ ለ27 ዓመት በኢህአዴግ ውስጥ ከሚሊቴሪ እስከ ደህንነት ያገለገለ ሲሆን ወደ ጠቅላይ ሚኒስትርነት እንዲመጣ የተደረገው ኢህአዴግ ራሱን በስልጣን ለማቆየት ያደረገው ስልት አለመሆኑ ምን ማረጋገጫ አለው? አመሰግናለሁ። ይልማ ከሚኒሶታ።
እሺ፣ አቶ ይልማን እናመሰግናለን። አቶ ገብረመድህን።
አመሰግናለሁ። ምናልባት እኔ እዚህ ላይ መሆን ያለበት አንድ ሰው ቦታው ስለተካ ለውጥ ይመጣል አይመጣም ብሎ ለመፈረጅ አስቸጋሪ ነው የሚሆነው ይሄ ነው ወስደው። ምክንያቱም በድምር ውጤት ነው እንጂ ያን ነገር ለውጥ ሊመጣ የሚችለው ወይም ደግሞ ችግሮች ሊፈቱ የሚችሉት ጠቅላይ ሚኒስትሩ ስለተቀየረ ብቻውን የተፈጠሩ ችግሮችን ሙሉ በሙሉ ይፈታቸዋል የሚል እምነት የለኝ። የራሱ የሆነ አስተዋጽኦ ይኖረዋል እንደ ግለሰብ። ነገር ግን የሀገር ችግሮች የሀገራችን ችግሮች በሙሉ ጠቅላይ ሚኒስትሩ ይፈታቸዋል የሚል አቋም ግን የለኝም። እዚህ ላይ ለመሰጥ ከሆነ ይዳከማል ወይ ይጠነክራል ወይ የሚለው ይሄ በሂደት የምናየው ነገር ነው የሚሆነው። ለእኔ ግን ምናልባት ካለው አካሄድና አሁን ራሱን ለመለወጥ እያደረገው ካለ ዝግጁነት ምናልባት ለውጥ ሊመጣ ይችላል፣ የነበረውን ድክመት አሻሽሎ ወደ ትክክለኛው መንገድ ሊገባ ይችላል የሚል ግምት ነው ያለኝ። በግምት ደረጃ ግን በሂደት የሚታይ ጉዳይ ነው የሚሆነው። በንግግራቸውም ጠቅላይ ሚኒስትር ሲያብራሩ ሰምተን ከሆነ በጣም ብዙ ነገሮችን መስተካከል እንዳለባቸው አብራርቷል። ነገር ግን እነዚህ በቃል የተነገሩ ነገሮችን በተግባር አወርዶ መቀየርና ያለመቀየር ግን ጊዜ የሚወስድም የራሱ ሂደትም የሚፈልግ የብዙ ሰዎች ድምር ውጤትም የሚፈልግ እንጂ በተወሰነ በግለሰብ ላይ የተንጠለጠለ አይደለም ብዬ ነው የምወስደው። ኢህአዴግ ራሱ ስልጣን ላይ ለማቆየት አይደለም ወይ የሚለው ምናልባት ይሄ ከግምት ውጭ አናውቅም። ምንም እኔ ራሴ አሁን ለማቆየት ፈልጎ ነው ወይስ በትክክል ምርጫው ህጋዊ ስለነበረ ነው የሚለው ከሰማነው ድረስ በሚዲያ እስካየነው ድረስ ግን አካሄዱ ሰላማዊና ህጉን የጠበቀ የድርጅቱን ገደብ ተጠብቆ ምርጫ ያካሄደበት ሁኔታ ነው ያለው። ስለዚህ ራሱን ለማዳከም አይፈልግም የትኛውም ጊዜ። እዚህ ላይ ምናልባት ግምት መስጠት ካልሆነ በቀር ትክክለኛ ይጠነክራ ይደክማል የሚለውን ነገርም በሂደት የሚታይ ነገር ነው።
አመሰግናለሁ ሻለቃ። ሌላ ጥያቄ ላክልና አያይዘው ሊመልሱልኝ ይችላሉ። አቶ ተስፋዬ አበበ በኢሜይል በላኩልን ጥያቄ አቶ ሽፈራው ሽጉጤ የኢህአዴግ ጽህፈት ቤት ኃላፊና የደቡብ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር የሚመረጠው ጠቅላይ ሚኒስትር የቡድን አመራር ኮሌክቲቭ ሊደርሺፕ ነው የሚሰጠው ሲሉ ከሁለት ሳምንታት በፊት ለጋዜጠኞች መግለጫ ሰጥተው ነበር። የቡድን አመራር እንደ ጠቅላይ ሚኒስትር ህገ መንግስታዊ ነውን ይላሉ? እና አያይዘው ቶይልማ ከጠየቁት ጋር አያይዘው ጠቅላይ ሚኒስትር አብይ አህመድ ድርጅቱ ውስጥ ያደጉ ግለሰብ ናቸው። ነገር ግን የመጡበት ፓርቲ የኦሮሞ ህዝብ ዲሞክራሲያዊ ድርጅት እንደላለፉት ለአንድ አመት በላይ የራሱን የለውጥ እንቅስቃሴ ሲያደርግ ነበር። ከዛ አንጻር ምን ይጠበቃል የሚለውን አቶ ሽፈራው ሽጉጥ የሰጡትን አስተያየት አክለው ቢመልሱልን።
እሺ፣ አመሰግናለሁ። ኢህአዴግ ይዳከማል ወይስ እንዴት ይሆናል የሚለው ጥያቄ የዶክተር አብይ ጥንካሬን የሚፈታተነው እንደምታውቁት የመለስ ራዕይ ነበር። የኢህአዴግ ራዕይ አልነበረም። የመለስ ራዕይ ተብሎ ነው ሲነገር የምንሰማው። ጠቅላይ ሚኒስትር መለስ ራዕይ ባገኘው ስልጣን መሰረት ብዙ ነገር ተደርጓል በዛ ጊዜ። አሁን ዛሬም የተቀመጠው እዛ ስልጣን ላይ የተቀመጠው ዶክተር አብይ ነው። ዶክተር አብይ መለስ የነበረውን ስልጣን ለምን እንደማይኖረው አይታየኝም። ይኖረዋል ብዬ ነው የማስበው። ስለዚህ በዛ መልክ ከወሰነው ኢህአዴግ ሲሰራ የነበረውን በተለየ መልኩ ኢትዮጵያን ለማሻሻልና ትራንስፎርም አድርጎ ወደ ዴሞክራሲና እኩልነት ወደ ተሰነበት ስርዓት ለማስተላለፍ ስልጣን አለው። እንግዲህ ይሁሉ ነገር የሚመዘነው ኢህአዴግ ይደክማል፣ ወደ ኋላ ይመለሳል፣ ወይስ ይጠናከራል የሚለው ነገር በዶክተር አብይ ላይ ነው ያለው። ኮሌክቲቭ የሚባል ነገር አለ። ነገር ግን ጠቅላይ ሚኒስትሩ ነው ብዙ ስልጣን ያለው። የዛ ጊዜ አቶ መለስ ዜናዊ ጊዜ ኮሌክቲቭ አይባልም ነበረ። የአቶ መለስ ውሳኔ ነው ብዙ ነገር እንትን ያደረሰው። ስለዚህ ጥያቄው ዶክተር አብይ ምን ያህል ጠንካራ ነው የሚል ነገር ነው። ምን ያህል ጠንካራ ነው የሁሉ ድጋፍ እያለው ኢንተርናሽናል ሁሉም ውስጥም ሁሉ ድጋፍ እያለው ምን ያህል ጠንካራ ነው፣ ምን ያህል ድፍረት አለው፣ ምን ያህል ቆራጥነት አለው የሚል ነው። ይህን ደግሞ ፈተናውን ለማለፍ እንዲችል ደግሞ አንዱ ነጥብ መሆን ያለበት ከቲፒኤልኤፍ እንቅፋት የሚሆነው ቲፒኤልኤፍ አመራር ስለሆነ ያልመረጠው ቲፒኤልኤፍ ስለሆነ ዶክተር አብይ የመጣበትና ቃል ገብቶ የገባበት ለውጥ ለቲፒኤልኤፍም ማምለጫ ወጣ ለትግራይ ህዝብም ጥሩ ነገር ነው። ይሄ የተፈጠረውን ቅራኔና የተፈጠረውን አጉል ጥላቻ ለማስወገድ ጥሩ አመቺ ሁኔታ ነው። ለኢትዮጵያ ህዝብ እንደመጣ ሁሉ ለትግራይ ህዝብም ነው የመጣው። ስለዚህ ይሄንን መገንዘብ አለባችሁ። ሁላችንም መተባበር አለብን ትግራይ ምክንያቱም አለበለዚያ ነው ይሄ ነገር ባይኖር ኖሮ ዶክተር አብይ ካጠነከረ እንደገና የምንመለሰው መጥፎ አቅጣጫ ወደ ጦርነት ውስጥና ስርዓት አልባ ሁኔታ ውስጥ እንገባ እንችላለን። ስለ ጠቅላላው ለኢትዮጵያ ህዝብ የሚመች ሁኔታ ነው ብዬ ነው የማስበው።
እሺ፣ አመሰግናለሁ ሻለቃ ዳዊት። በነገራችን ላይ ሚሚ ከፋለ ተመሳሳይ ጥያቄ ያቀርበዋል። ከዚህ አሁን ከቀደመው መልሶ እንደሚያዳምጡ ተስፋ አረጋለሁ። እንዲያዳምጡም ጋብዛለሁ። አቶ ገብረመድን ታይታሉት አሁን ሻለቃ ዳዊት ባቀረቡት ላይ እኔም ደግሞ ያቀረብኩት ጥያቄ አለ። እርግጥ ነው ኢህአዴግ በአንድነት የሚወስን ድርጅት ቢሆንም ለምሳሌ ተቾች ሲናገሩ አቶ ኃይለ ማርያም ደሳለኝ እኚህ ስልጣን የለቀቁት መሪ የራሳቸው ራዕይ ነበራቸው፣ ነገር ግን አላሰራ ያለ ሁኔታ ተፈጥሮባቸው ምንም ሊያከናውኑ አልቻሉም። ጠቅላይ ሚኒስትር መለስ ግን ራሳቸው ብዙዎች ሰዎች እሳቸውን እንደ ፈላጭ ቆራጭ ነው የሚገልጿቸው። እሳቸው ብዙ ውሳኔዎችን በራሳቸው ያሳልፉ ነበር ነው የሚባለው። አሁን ይሄ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ራሱ ከኢህአዴግ ከተቀሩት ፓርቲዎች ፈንጠር ብሎ ምናልባትም ቢአደን ጋራ ግንኙነት በመፍጠር ለውጥ ለማምጣት የህዝብንም ጥያቄ ለመመለስ እንቅስቃሴ ሲያደርጉ እንደነበረ የፖለቲካ ገምጋሚዎች ይናገራሉ። ከዛ አንጻር ጠቅላይ ሚኒስትር አብይ ሊወስዱ የሚገባ እርምጃ አለ ብለው ያምናሉ እርሶ? ተስፋ የሚሰጥ ነገር አለ ኢትዮጵያ ውስጥ ለውጥ ለማምጣት?
ለኔ ምናልባት አሁንም ወደ ቀደሙ አሳይት እንደመለስና በአንድ ግለሰብ ላይ የተንጠለጠለ አንድ ግለሰብ ብቻ ሊያመጣው የሚችል ለውጥ አለ ብዬ አልወስድም። እንደ ግለሰብ እና እንደ ጠቅላይ ሚኒስትር የራሱ የሆነ ተጽዕኖ ይኖረዋል። ተጽዕኖ ሊፈጥር ይችላል። የራሱ የሆነ ተጽዕኖ ሊፈጥር የሚችል ጠቅላይ ሚኒስትር ሊሆን ይችላል። ነገር ግን ድምር ውጤት ነው። አንድ ሰው ብቻውን ምንም አይነት ስራ ሊሰራ አይችልም። ምናልባት የነበረው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ ጠቅላይ ሚኒስትር መለስ ዜናዊ ከዚህ በፊት የነበረው ሁኔታ ምናልባት እንደየአቅሙ የተለያየ ሁኔታ ሊኖር ይችላል ብዬ አስባለሁ። አሁንም እንደዚህ አይነት ሁኔታ ነው የሚፈጠረው። ሌላ አዲስ ነገር ሊኖር ይችላል ብዬ አላስብም። ግን አሁን ያለውን አካሄድ እና ኢህአዴግ ወደዚህ እንደ ግንባር ወደ አንድነት የመጣበት ሁኔታ ነው እንጂ ያለው ኢትዮጵያ ለብቻው ኢህአዴግ ለብቻው ኦህዴድ ለብቻው ወይም ደግሞ ኢህአዴግ ለብቻው የሄደበት ሁኔታ የለም። በእንደዚህ አይነት ነገር ብንረዳው ኢፒኤልኤፍን ብደግፍ ሌላ ብደግፍ እኔ ነው እንደሚመስለኝ ከሆነ ሁሉም አንድ ላይ ነው ያሉ። ችግሮቻቸው ፈትሸዋል፣ ችግሮቻቸው አይተዋል። እና አንዱን የሚጠራበት አንዱን ወደ ጎን የሚተውበት ሁኔታ ያለ ሆኖ አልተሰማም። ምናልባት ችግሮች ሊኖሩ ይችላሉ። ችግሮች ግን የተፈቱ ነው የሚመስለኝ። እንደዛ ባይሆን ኑሮ ሰላማዊ የሆነ የስልጣን መቃየር ይፈጠረው ይችላል እያልገም እና ኢፒኤልኤፍ ብቻው አይደለም መደገፍ ያለበት የኢትዮጵያ ህዝቦች በሙሉ ኢፒኤልኤፍ እንደውም ባለቤት ነው ብዬ ነው የምወስደው። ባለቤት ነው፣ ደጋፊም ተደጋፊም አይደለም ባለቤት ነው። ሁሉም ፓርቲዎች ደያድግ ባለቤት ናቸው። ኦዴድም ደያድንም ሁሉም ባለቤቶች ናቸው ይሄን ማስተው። ከዚህ በኩል ያለው እንደው መተጋገዝ መደጋገፍ አለበት ብዬ ማስበው እንደ ኢትዮጵያውያን እናስብ ከተባለ ሁሉም ተቃዋሚውም ያገባኛል የሚል ኢትዮጵያዊም እኩል የሆነ አስተያየት ካለን ተባብሮ መስራት ችግሮች ካሉንም በሰለጠነ መንገድ ይገባናል ጥያቄ አቅርበን እንፈታው ለሚሻለው ለውጦች ሊያመጣ ይችላል ወይ የሚለው አሁንም ሂደት ነው ሂደት ነው ማለት ነው።
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ውይይቱ አልተጠናቀቀም። ድረገጻችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ወደ ጥያቄው መልስ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንጋብዛችሁና ውይይቱ ይቀጥላል። አሜሪካ ድምጽ ሬዲዮ የቅዳሜ ምሽት ዝግጅታችን ይቀጥላል። ከአድማጮች ለሚነሱ ጥያቄዎች መልስ የሚሰጡ እንግዶችን የሚስተናገድበት በመጀመሪያው ክፍል ያዳመጣችሁት የጥያቄው መልስ ዝግጅት ይሆናል የሚቀጥለው። ለአድማጮች ጥያቄ መልስ የሚሰጡት በወታደራዊው አስተዳደር ዘመን የኢትዮጵያ ውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር እንደዚሁም ቀደም ሲል የኤርትራ ክፍለ ሀገር አስተዳዳሪ የነበሩት የህግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ ሲሆኑ በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረ መድን መዝገበም ይገኛሉ። ያወያየቻቸው ትዝታ በላቸው ናት። ክፍል 2 ይቀጥላል።
የመጨረሻ ጥያቄ ያለኝ ለሁለታችሁም፣ መጀመሪያ ሻለቃ ዳዊት ወልደ ጊዮርጊስ፣ አቶ ቦንሳ ይፋ በኢሜይል በላኩልን በኢትዮጵያ የመከላከያ ሰራዊቱና የደህንነቱ ድርጅት የኢትዮጵያውያንን መልክ ካልያዘ በአንድ ብሔር ስር ብቻ የሚተዳደር ከሆነ በኢትዮጵያ ለውጥን ማሰብ ህልም ነው ይላሉ። በዚህ ላይ አስተያየታችሁን እንድወስድ ጠይቀውኛል። ሻለቃ ዳዊት ላስቀድም።
አዎ፣ ይህ ትልቅ ጥያቄ ነው። ጥሩ ጥያቄ ነው። በጠቅላላው ቁጥሩ ከአመት አመት ለወጥ ለወጥ ወጥ ይበል እንጂ በጠቅላላው ማጆሪቲው በከፍተኛ ማዕረግ ላይ ያሉ መኮንኖች ከትግራይ ብሔረሰብ የወጡ ናቸው። ይሄ ግልጽ ነው። ቁጥሮቹም አሉ፣ ጠገብ የለም ቁጥሮቹ አሉ። በግልጽ የታወቀ ነገር ነው። መስመር ላይ ያሉት እንኳን ሊለያይ ይችላል፣ ግን በኃላፊነት ደረጃ ላይ ያሉት ሁሉ የትግራይ ተወላጆች ናቸው። ለምን እንዴት እንደዚህ ይሆናል? ተመሳሳይ የሆነ ፕሮፖርሽናል የሆነ ሬፕሬዘንቴሽን እንኳን ባይደርስም እንኳን እዛ ደረጃ ባይደርስም እንኳን እንደ ትንሽ እንኳን መምሰል ነበረበት አይመስልም። እና ይሄ ደግሞ ኃላፊነቱን እስከያዙ ድረስ እዛ ቦታ ላይ ለውጥ ለማምጣት አስቸጋሪ ነው የሚለው ትክክል ጥያቄ ነው፣ ተገቢ ጥያቄ ነው። አንዱም ለዚህ ነው በህዝቡ በኩል ያለው ጥያቄ ምንድን ነው? ቺፍ ኦፍ ስታፉ መለወጥ አለበት። ሌሎቹም ደግሞ በመከላከያ ደረጃ ያሉ ከፍተኛ ቦታ ላይ ያሉ የተለያዩ ብሔረሰቦችን የሚወክሉ መሆን አለባቸው። ብሔረሰብ ውክልና መሆኑ ያሳዝናል። ምክንያቱም እኔ በነበርኩበት ጊዜ ከዛም በፊት ከዛም ጥቂት ጊዜ በኋላ በእንደዚህ ያለ መልክ አንሰራም ነበር። በንቃት ነበር የምንሰራው። ሰው እውቀት አለው ችሎታ አለው የሚለው ነገር ነበር። በአሁኑ ሪያሊቲ ደግሞ በብሔረሰብ ሆነ የትግራይ ብቻ ጀኔራሎች ናቸው ቦታውን የያዙት። ይሄ እስካልተለወጠ እስካሁን ከተቆጣጠሩ አገሩን ተቆጣጠሩ ማለት ነው። ስለዚህ ይሄ ትክክል ጥያቄ ነው። የዶክተር አብይ ቃንዱ ኃላፊነቱና መመለስ ያለበት ባስቸኳይ ይሄን ጉዳይ ይመስለኛል።
አቶ ገብረመድን የአቶ ቦንሳን ጥያቄ እንዴት ይመለከቱታል?
በአንድ ብሔር የተያዘ ነው የሚለው ምናልባት መለስ ብለንም ብናየው ጥሩ ነው ይመስለኝ። በአንድ ብሔር የተያዘ ነው የሚል እምነትም የለኝም። አሁን ያለበት ሁኔታ ትክክለኛ ነው፣ ኢንፎርሜሽን የለኝም። ሙሉ በሙሉ የአንድ ብሔር ተወላጆች ናቸው የሚለው ላይ ኤግዛክት የሆነ እንትን ያስፈልግ ይሆናል። ነገር ግን ከዚህ በፊት ሌሎች ብዙ ሰዎችም እንደነበሩበት ነው የማውቀው እኔ። ጠቅላይ ሚኒስትራችን እዛ ውስጥ እንደነበረ ነው የማውቀው እኔ። አቶ ለማ መገርሳንም እዛ ውስጥ እንደነበረ ነው የማውቀው። ስለዚህ በአንድ ብሔር የተያዘ ነው ለማለት ምናልባት አያስደፍርም። በዚህ በፊት የነበረው ሁኔታ የአሁኑ ሁኔታ ምናልባት ያ ነገር ማስተካከል ነው ትልቁ ኃላፊነት። ያ ካልሆነ አገር በአገር ላይ ለውጥ አይመጣም የሚለው ስህተት ነው። ባዘው እንደዚህ አይነት አስተያየትም አደገኛም ነው። መሆን ያለበት ማን ልምድ አለው፣ ማን ለውጥ ሊያመጣ ይችላል፣ ማን ሊሰራል ይችላል ነው ማለት ያለብን። ኢትዮጵያውያን ናቸው። እኔ እስኪገባኝ ድረስ ከማንም ብሔሩ ከማንም ይሁን ኢትዮጵያዊ ሆኖ ለኢትዮጵያ ብቻ ይሰራል፣ ለኢትዮጵያ ብቻ ብሎ ይቆም፣ ኢትዮጵያዊ የሆነ አስተሳሰብ ብቻ ይኑረው፣ ለማን ነው የሚሰራው የሚለውን ነው ልናነሳው የሚገባን። ወይም ደግሞ በትክክል ስራው እየሰራው ነው ወይ፣ ለውጥ እያመጣ ነው ወይ የሚለውን ነገሮችን ነው ጥያቄ መጠየቅ ያለብን። ለሀገር የሚጠቅም ስራ እየሰራ ነው ወይ የሚለው ጥያቄ ነው እንጂ መጠየቅ ያለብን እከሌ ወደዛ መጣ፣ እከሌ ወደዛ ቀረ፣ ወደዛ አልመጣም፣ ስለዚህ ብሔር ተዋጽኦ ምናምን የሚባለው ነገር እኔ ትክክል አይደለም። ጭራሽ
አይደለም የምትለው ቁጥሩ ትክክል አለ ነው የምትለው ወይስ በአሁኑ ጊዜ እንደዚህ ያለ ሁኔታ የለም ነው የምትለው?
እያልኩ ያለሁት ኤግዛክት የሆነ ኢንፎርሜሽን ያስፈልገኛል። በተነገረው በተጠየቅኩትን መንገድ ተመለስኩት፣ ግን እስኪገባኝ ድረስ መሆን ያለበት ማንም ኢትዮጵያዊ የትም ይምጣ የትም መቀየር አለበት መምጣት አለበት። የእኔ ጉዳይ ሊሆን አይችልም። የማንም ኢትዮጵያዊ መሆን የለበትም። በብቃቱ በልምዱ በስራው ነው መለካት ያለበት። ምናልባት በልምድ ረዥም ጊዜ የቆዩ ሰዎች ምናምን ወደፊት ሊመጡ ይችላሉ። እንደውም እኔ መከላከያ ውስጥ ልዩነት አለ ወይም ደግሞ አድሎ አለ ለማለት እኔ የሚያስገፍርም የለኝም።
እሺ፣
አልደፍርም እንደዛ ለመናገር።
እሺ፣ አቶ ገብረ መድን ይሄንን በዚህ እናሳርፈውና አንድ ሌላ ጥያቄ በስልክ መተውልናል፣ ጥያቄያቸውን ያቀርቡ። እሺ፣ አቶ መለስ ዘለቀ።
አቤት። አለ።
እሺ፣ በጣም እግዜር ይስጥልኝ። ጥያቄውን ያቀርቡ ለሻለቃ ዳዊትም ይሁን ለአቶ ገብረ መድን መዝገበ።
የመጀመሪያው ጥያቄ ለአቶ ገብረ መድን መዝገበ ነው። ከሁሉ በፊት ያው ቪኦኤን ያው የሁላችንም ኢትዮጵያውያን መገናኛ፣ መወያያ፣ የሀሳብ መግለጫ ምናልባትም ደግሞ የሚሰማው ካገኘም ደግሞ ለመንግስት አካላትም መልእክት ማድረሻ ስለሆነ አመሰግናለሁ። እና ለአቶ ገብረ መድህን የማቀርበው እኔ አንድ ምንድን ነው ጥያቄ፣ በአሁኑ ሰዓት ላይ ሀገር በከፍተኛ የሆነ ስጋት ደረጃ ላይ ትገኛለች። አንድ ሀገር እንደ ሀገር ስርዓት ሊኖረው ይገባል። ዜጎች ተከባብረው እንኳን ሞት አይደለም ጸጥታ መደፈረስ በራሱ የአንድ ሀገር ትልቅ ስጋት ነው። እና በዚህን ሰዓት ላይ በአብዛኛው ማህበረሰቡ የሚያምነው የአንድ ብሔረሰብ የበላይነት እንዳለ ይታመናል። በአብዛኛው ማህበረሰብ በተለያዩ ሚዲያዎችን በተለይ በሶሻል ሚዲያው ብዙ ጊዜ የምንሰማው ምናልባትም ደግሞ በእውነታውም የሚታየው ማለት ይቻላል የአንድ ብሔር የበላይነት ያለበት ሌላው ብሔር ብሔረሰቦች ከዛ ብሔር እጅግ ባነሰ ሊባል በሚችል ደረጃ በኢኮኖሚያዊ፣ በማህበራዊ፣ በፖለቲካዊ መስተጋብራቸው ተጽዕኖ እንዳለባቸው መረዳት ይቻላል ብሎ ህዝቡ ያምናል። እኔም በራሴ አምናለሁ። በተለይ እኔ ልበል እንግዲህ ምናልባት የራሴን ስለመናገር እና አቶ ገብረ መድህን ደግሞ እንግዲህ እንደ አንድ ምሁር ሀገሪቱ አሏት ከሚባሉት የተማረ ያወቀ ከሚባለው ማህበረሰብ የሚጠቀሱ በመሆናቸው ይህን አስተያየት ምናልባት እንደ እኔ ሳይረዱት ቀርተው ይሆን ወይ ወይም ይህን ጥያቄ በተለያዩ የሶሻል ሚዲያ ሲቀነቀን ሳይሰሙት ቀርተው ነው ወይ? እንዴት ነው እንደው ዝም ብሎስ ማየት አስፈላጊ ነው ወይ? ሀገር ከፈረሰ በኋላ የሀገር ማንነት መልሶ ሊገኝ ወደማይችልበት በተለይም በምስራቅ አፍሪካ እንደምናየው አይነቱ ችግር ከደረሰ በኋላ መሯሯጥ አይሆንም ወይ? ዝም ብሎ ማየቱ እንዴት ነው? እንደ አንድ ከሌላው የተሻለ በምንችል ደረጃ የተማረ ያወቀ የምንለው ማህበረሰብ ዝም ብሎ ያየበት ለምንድን ነው? በተለይም ከዩኒቨርሲቲ አኳያ ያላችሁት ምሁራን እንዴት ነው ዝም ብላችሁ አላያችሁም ወይ ለማለት ነው።
አቶ መለስ በጣም አመሰግናለሁ፣ ስላቋረጥኩትም ቅርታ ጠይቃለሁ።
ችግር የለውም ትዝታ።
እሺ፣ አቶ ገብረ መድን ጥያቄው ለእርስዎ ነው የመጣው።
እሺ፣ አመሰግናለሁ። ምናልባት የሀገር ልማት ወይም የሀገር ስጋት የተፈጠረው ችግሮችን የተፈጠሩት የአንድ ብሔር የበላይነት ስላለ ነው ምናምን የሚለው ባጆ በጣም ነው የሚያሳዝነው። ሪሊ ማለት በጣም አዝናለሁ። እንደዚህ አይነት ጥያቄዎች መነሳታቸው ሁሉ እንደ ኢትዮጵያውያን እንደዚህ አይነት መልክ መያዙ እንደ ግለሰብ በጣም ያሳፍረኛል። ሁሉም ብሔረሰቦች እንደዚህ ያምናሉ የሚለው እንደገና በጣም ስህተት ነው። 100% ስህተት። እኔ ምን በሚል ቢስተካከል ጥሩ ነው፣ የተለየ አመለካከት ያላቸው የተለየ የራሳቸው የፖለቲካ አጀንዳ ያላቸው እና ለፖለቲካ መሳሪያ የሚጠቀሙበት አሰራር አንድ ወገንን አታክ ለማድረግ የተጠቀሙበት ስትራቴጂ አድርጌን መወስደው እንጂ አይነት የአንድ ብሔር የበላይነት ኢትዮጵያ ውስጥ ሊኖር አይ ህገ መንግስታዊ የሆነ ማዕቀፍ አለን። ህገ መንግስታዊ በሆነ መንገድ ነው የምንተዳደር። ለአንድ ብሔር የሚያደላ ለአንድ ብሔር ተጠቃሚ የሚሆንበት አግባብም የለም። በትክክል መረጋገጥ ካለበት መለኪያዎች ሳይንሳዊ በሆነ መንገድ ጥናቶች እንኳን ብናጠና እኔ እርግጠኛ ነኝ የተሻለ ልማት የተሻለ ነገር ሌላ ቦታ ሊኖር ይችላል ይመስላል። መንግስት ባወጣው ማንኛውም ከዚህ በፊት የተጠናጠናት እኮ ወስዱ እኮ 27% ያህል እኮ አንደኛ ከኢትዮጵያ አንደኛ ነው ባይዙ ከድህነት ወለል በታች ያለው ህዝብ ትግራይ በድህነት አንደኛ ነው።
አቶ ገብረ መድን
አቤት አቤት።
እዚህ ጋር ፕሮግራሙ አስተናጋጅ የትግራይ ህዝብ እንደ ህዝብ እንደ ማንኛውም የኢትዮጵያ ህዝብ የጭቆናም የድህነትም ሰለባ እንደሆነ ሁሉንም የኢትዮጵያ ህዝብ ችግር እንደሚካፈል ምናልባት እንዲህ አይነቱ አስተያየት የሚቃጣው በአስተዳደር ላይ ባሉት ሰዎች ይሆን ወይ? በዛ ተገንዝበው የሚሰጡ ምሳሌዎች አሉ። በጣም ትልልቅ ፋብሪካዎች፣ ትልልቅ ኢንዱስትሪዎች፣ ከመቅጽበት የበለጸጉ ባለሀብቶች ከአንድ ብሔር መሆናቸውን ብዙ ጊዜ የፖለቲካ ተቺዎች ይናገራሉና ትግራይ ውስጥ የሚኖረውን እንደማንኛውም ኢትዮጵያዊ የሚኖረውን ገለላር እነዚህ አሁን የገለጽኳቸው ወይንም የፖለቲካ ተቺዎች የሚገልጿቸው ላይ ብናተኩር ይሻላል በውይይታችን።
እኔ አጣየቁ መጀመሪያ እስጠይቅ እንደዛ አልነበረም ያንድ ብሔር የበላይነት ስላለ ነው የሚለው። ስለዚህ ብሔር ጀነራል ካነሳን ነውር ነው የሚመስለኝ። በትክክልም ገላጭም አይደለም
ነውር ነው
ታከሪ ያለበት ነው የሚመስለኝ።
እሱ ነውር ነው
አሁን በተስተካከለ መንገድ አሁን በተጠየቁ ጥያቄ ከሆነ ግን በተመጨረሻ ያለው ነገር የተወሰኑ ሰዎች መጥቆ ወጥተበት የተወሰኑ ባለስልጣናት ችግር ባለበት ብሔርን ማይወክል ራሱ ጥቅም የሚወክል አካል ሊኖር ይችላል። እነዚህ ሰዎች ስለወጡ ብቻ ግን የትግራይ ህዝብ ለብቻው ተጠቃሚ ነው ማለት አይደለም። መወሰድ ያለበት ችግር ያለባቸው አካላት ሊኖሩ ይችላል። ጥያቄውም መሄድ ያለበት እነሱ ላይ ነው። ተጠያቂ ማድረግ ያለብን አካላት ካሉም ተጠያቂ ማድረግ ያለብን ለኢትዮጵያውያን እንደሌላው ኢትዮጵያዊ ተጎጂ ነው መታየት ያለበት። ሲጠይቅም አብሮ ከሌሎች ኢትዮጵያውያን ወንድሞቹ ጋር ሆኖ ነው መጠየቅ ያለበት እነዚህ አይነት አካላት እነዚህ አይነት ችግር ያለባቸው ሰዎች እንጂ ለብቻው ተጠቃሚ ነው የሚል አስተያየት ግን እኔ ጤናማ አይሆንም ቢሆንም አይችልም። ተገቢ መንገድ ብናየው ነው የሚሻለው። ሰዎች እንደዚህ አይነት ችግር ያለባቸው ሰዎች እንደዚህ አይነት የወጡ ሰዎች በሙስና ወይም በሌላ መንገድ የበለጸጉ ሰዎች ችግር የሚፈጥሩ ሰዎች የሉም አይደለም አሉ። መንግስትም ራሱ የገመገመው ጉዳይ ስለሆነ ማለት ነው። ግን ይሄ ለትግራይ ህዝብ እነዚህ ሰዎች ለትግራይ ህዝብ ይወክላሉ ወይ ነው ጥያቄ። አይወክሉ። ለግል ጥቅም የቆመ ሰው የቆመ አካል ካለ እሱ ነው መጠየቅ ያለበት እንጂ አንድ ብሔር የበላይነት ምናምን የሚለው ነገር ለእኔ አያስገኝም ሊሆንም አይችልም። በኢትዮጵያ እንደ ኢትዮጵያውያንም እንደዚህ አይነት አስተያየቶች እንደዚህ አይነት እይታዎች ካሉን መስተካከል ነው ያለባቸው። ወደ አንድ ላይ አመጡ ናቸው። ሴንስ ኦፍ ናሽናሊዝማችንም ይጎደዋል። ወደ አንድ ልመጣ ያደርገን።
አቶ መለስ ዘለቀ መስመር ላይ ነው
ትዝታ
ይከፋውታል ባስተካከልኩት መልኩ ነው ጥያቄው።
አይከፋኝም ግን ትንሽ ምናልባት እንደጨምር አስተያየት ልስጥልኝ እችል ይሆን ትዝታ?
አንድ ደቂቃ
ምን ልፈልጌ ነው ወደ አንድነት እኮ እንድንመጣ ነው እነዚህ አይነት ጥያቄዎች የሚነሱት። አንድነታችንን እንዴት አድርገን ነው የምናመጣው የሚለው ለማለት ነው። እውነታን ማንቀበል ከሆነ አስቸጋሪ ይመስለኛል። እኔ ያ ብሔር ላይ ነው ይሄ በላይ ነው የሚለው በተቀነቀነ ቁጥር የሀገር አደጋ ላይ እንደባኛል። ከዚህ ይልቅ ነገሩን ባልሆነ አረምን አለባብሶ ከመመለስ ይልቅ እውነታውን ተቀብሎ ያን የብሔር የበላይነት አለ ምንም ጥርጥር የለውም። በወታደራዊ አካል የባለስልጣናት አካል ኮስ ግልጽ እኮ ነው። ዳታዎችን ማየት ይቻላል። ከሁለት ከሶስት ዓመት በፊት የፌዴራል መስሪያ ቤቶች ካልተሳሳት 323 የፌዴራል መስሪያ ቤቶች ነበሩ በኢትዮጵያ። ከዛ ውስጥ በአብዛኛው ከ80ና ከ90 በላይ በዳይሬክተርነት ደረጃ በተለይ ከፋይናንስ ከባንክ ተቋማት አኳያ የሚተዳደሩት በአንድ ብሔር የበላይነት ነው። እነዚህን ነው እያነሳን ያለ ነው። ግን ምን ለማለት ፈልጌ ነው እነዚህን በይፋ እያወጣናቸው ባቀነቀን ቁጥር ሁላችንም የምናስብላት አንድ ኢትዮጵያ እውን ከመሆን ይልቅ የበለጠ እንዳትጠፋ ስለምንፈራ ይሄንን ግን ሲቀነቀን የተማረው የዛ ብሔር የበላይ የሚባለው ብሔር ቡድን ለምንድን ነው መልስ የማይሰጠው? እንደ አንድ ለምሳሌ ሌላው ብሔር የተማረው ቡድን እኮ ሲወያይ እናያለን። የተለያዩ ጉዳዮችን ሲያነሳ በማህበራዊ ሚዲያዎች በተለያዩ መድረኮች እየቀረበ አንዳንድ አስተያየት ሲሰጥ እንሰማለን። ከዚህ ብሔር ግን ለምን አይሆንም የሚል ነው። እንግዲህ አለማመን የበለጠ ጥፋትን ያባብስ እንደሆነ እንጂ መልስ ሰጪው እንዳሉት የተሳሳተ ምናልባትም አደጋ የሚፈጥር አይደለም። እውነታውን መናገር ስህተት ከሆነ ይሄ ነው ያላግባባል። እውነትን ተቀብሎ መብት ያለመፈለግ ነው የሀገራችንን ችግር ያባሰና አንድነታችንን የሚፈታተን ዜጎችን ለስደት ያበቃ ደግ ነው። ይቅርታ ብዙ ጊዜ ወሰድኩብሽ መሰል ጨረስኩ ትዝታ።
እሺ፣ በጣም ነው የማመሰግነው።
እኔም እንዲሁ ትዝታ።
በጣም
አመሰግናለሁ። ጥሩ ነው፣ ሚዛናዊ ባላንስ ነው በእውነቱ። ኢንተርቪው የሚደረገው በጣም ከአስራ ምናምን ዓመት በላይ ከታተላቸዋለሁ።
እሺ፣
በጣም ባላንስ የሆነ ነው እና በጣም ነው የምናመሰግነው።
እግዜር ይስጥልኝ። ከየት ነው የደወሉልን?
እኔ አሁን የምኖረው እዚህ ስዊዘርላንድ ነው የምኖረው በነገራችን።
ስዊዘርላንድ። እሺ፣ አመሰግናለሁ አቶ መለስ።
እኔም እንዲሁ ትዝታ፣ መልካም ጊዜ።
እሺ፣ የማጠቃለያ እናድርግና እንለያይ።
ሰጥበት ገረሻው ስታይል ሰጥበት
ይስጡና አቶ ገብረ መድን ይቀጥሉ።
ጠያቂው አቶ መለስ መሰለኝ ያሉኝ ምንድን ነው እውነታው መቀበል ነው ነው እያሉ ያሉት። እውነታው ምንድን ነው ነው? እውነታው አሁንም ማንም የማንም የበላይ አይደለም። ይሄ መወሰድ ያለበት ጉዳይ ነው። ስህተቶች ካሉም ተጠቃሚ የሚሆን አካል ለብቻው የተነጠለ አካል ህዝብን የማይወክል አካል ካለ ከሌሎች ኢትዮጵያውያን ጋር ሆነን ማስተካከል ነው ያለብን እንጂ የባክዋርድ አስተሳሰብ ነው ይመስለኝ። ኢቭን የአፍሪካውያን የአንድ የፖለቲካል ዝቅጠት ችግር ይህን ይመስለኛል እና ብናስተካክለው ነው ነጥለን ነው ማየት ያለብን። ህዝብ እና ሌላው አካል ችግር ያለበት አካልና ህዝብ ተለያዩ ናቸው።
አመሰግናለሁ አቶ ገብረ መድን። ሻለቃ ዳዊት የመጨረሻውን።
እሺ እሺ፣ ቀደም ብሎ የተናገሩት ጠያቂ ጥሩ አብራርተዋል። ግን አቶ ገብረ መድን ሲናገር ዩኒቨርሲቲዎች የጥናት ምንጮች ናቸው እና ጥናቶች ያነሳናቸው ጉዳዮች ላይ ጥናቶቹ መኖር ነበረባቸው። አቶ ገብረ መድን ምናልባት ይኖር ይሆናል ላይሆን ይችላል ነው እንጂ ግልጽ ሆኖ ይሄ ይደረጋል ብሎ መናገር ወይ የተጠራጠረ ነው ወይ ጥናቱ የለውም ማለት ነው። ያሉ ነገሮች አሉ፣ በግልጽ የወጡ ነገሮች እና ይሄንን አሁን ቅድም የተብራራው ሁኔታ በጠቅላላው በኢትዮጵያ ቢሮክራሲ ውስጥ ያለ በመከላከያ ውስጥ የሚታይ ነገር ነው። በጸጥታ ተጽፎ በብዙ መድረኮች ላይ የተወያየንበት ነገር ነው እና ይህን የሚያጠያይቅ ነገር አይደለም። ራስን እንደ ሰጎን ጫሾ ውስጥ ቀብሮ አልመለከትም ማለት ከተቻለ ጥሩ። ነገር ግን ሁኔታው ይሄ ነው። በአንድ ብሔረሰብ የሚካሄድ መንግስት ይመስላል፣ የሚካሄድ ስርዓት ይመስላል። ስናየው ተጠሪዎቹና ባለስልጣኖቹ ስናያቸው ያንን ስሜት ነው የሚሰጠው። እና ዩኒቨርሲቲዎች የጥናት ምንጭ ስለሆኑ ጥናት ማጥናት ያስፈልጋል። አውቃለሁኝ ሊሰመርበት የሚገባ የትግራይ ህዝብ በድህነት ላይ ያለ የማቀቀ እንደዚያው የኢትዮጵያ ህዝብ ደግሞ ችግር ላይ እንዳለ መሆኑን እንገነዘባለን። ነገር ግን ይሄ ልጅ ችግር ካለበት እሱም ችግር ላይ የችግሩ ተከታታፊ ከሆነ ለምንድን ነው ከሌላ የኢትዮጵያ ህዝብ ጋር ሆኖ አብሮ ሰልፍ ወጥቶ የማይጠይቀው የማይናገረው? ይሄ ትልቅ ሰውን ጥርጣሬ ላይ ይጥላል። ታው በጠቅላላው ግን ዶክተር አብይ የመጣው በጣም ክሪቲካል በሆነ ወቅት ነው የመጣው እና ህዝቡም ሆ ብሎ የተቀበለው ኦሮሞ ነው፣ ነሱ በአንድ በኩል አማራ ነው፣ በአንድ በኩል እስላም ነው፣ በአንድ በኩል ክርስቲያን ነው። ይሄ ሁሉ ምስቅልቅል ያለ የኢትዮጵያ ስዕል ይዞ የወጣ ሰው ስለሆነ ኢትዮጵያን ለማገልገል የተነሳ ሰው ነው ብለን ማመን እንፈልጋለን። ስለዚህ ከእሱ ጀርባ መሆን አለብን። አለበለዚያ ምርጫው እንደገና ጦርነት ውስጥ እርስ በርስ ልንገባ ነው። ቅድም እንዳልከው የሀገር መፍረስ የምትለው በራሱ ቲፒኤልኤፍ ያመቻቸው ሁኔታ ነው። ስለዚህ ለዶክተር አብይ የሚያስፈልገውን ድጋፍ ልንሰጠው ይገባል። በዩኒቨርሲቲዎችም በኩል በመቀሌና በአክሱም ያለ ዩኒቨርሲቲ አካባቢ ያላችሁ ጥናታችሁን አጥኑ። ጥናታችሁን ማጥነታችሁ መናገር ትፈሩ እንደሆነ እሱ ሌላ ጉዳይ ነው። ነገር ግን እዚህ መድረክ ላይ ሲቀረብ አንድ የዩኒቨርሲቲ ፕሮፌሰር እውነተኛ ቁጥሮችንና ሀቆችን ይዞ መቅረብ ይገባዋል። በዛ መሰረት ላይ ነው መከራከርና መነጋገር የምንችለው። አመሰግናለሁ።
ሻለቃ፣ በጣም አመሰግናለሁ። ምናልባት አቶ ገብረ መድን የመጨረሻ ሀሳብ ይኖረት ይሆን እዚህ ላይ?
አመሰግናለሁ። አዎ፣ አንድ ብሰጥ ደስ ይለኛል። ለምንድን ነው በትክክል እንደ ሌሎች ኢትዮጵያውያን ጋር አሁን እንደገና መልስ አመጡት? ሻለቃ ዳዊት፣ እንደ ሌላው ኢትዮጵያውያን ለምንድን ነው ታዲያ አንተ ማደር? ትግሉ ነው የሚለያየው፣ ባይዘው የትግሉ አካሄድ ነው የሚለያየው። እዚህ ጋር መሳሳት የሌለብን ነገር ማለት ነው። ጥያቄ አያቀርብም ማለት አይደለም፣ ጥያቄዎች የሉም ማለት አይደለም። የአጠያየቁ አግባብ ግን ይለያያል። እዚህ ላይ ነው መወሰድ ያለበት። ሌላው እንደገና በትክክልም መወሰድ አለበት ብዬ መወስደው የፖለቲካ ስትራቴጂ ትግልን ነው። አንድ ወገን የበላይነት አድርጎ አስቦ ከሌላ ኢትዮጵያውያን ጋር ለማግለል ምናምን አይነት ነገር የሚደረገው እንደ ፖለቲካ ትግል ስትራቴጂ ሊወሰድ ይችል ይሆናል። አለበለዚያ ግን እንደ ሌላው ኢትዮጵያዊ እኩል ሲጠቀም እኩል የሚጠቀም፣ እኩል ሲጎዳ እኩል የሚጎዳ፣ እኩል ሲጠይቅ እኩል ጥያቄ ያለው ህዝብ እንደሆነ ብንገነዘብና እንደዚህ አይነት ኢትዮጵያዊ እይታ ብናየው ነው ትክክለኛ ሊሆን የሚችለው። እና ሁሉም ኢትዮጵያዊ ድጋፍ መስጠት አለበት የሚለው ልክ ነው፣ ግን አንዱን በታኝ አንዱን ሀገር ገንቢ ያደርገን ባናስብ። ሁሉም ኢትዮጵያውያን የራሳቸው የሆነ ሮል አላቸው በዚህ ሀገር። እንደገና ከማንም በላይ ሌላኛው ተቆርቋሪ ሌላኛው እንደገና የማይቆረቆር አድርጎ ማሰብም በጣም ተገቢ አይደለም። ሁሉም ኢትዮጵያውያን ለኢትዮጵያ ያስፈልጓታል። ሁሉም ኢትዮጵያውያን ደም ከፍሎባታል። ይሄ
የሚያወላውል አይደለም።
እሺ እሺ፣ እዚህ ላይ እንግዲህ እናጠቃል። እንግዶችን በትዕግስት በመከባበር ስለተወያያችሁ በጣም አመሰግናለሁ። በአክሱም ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት መምህር አቶ ገብረመድህን መዝገበ እንዲሁም በወታደራዊ አስተዳደር የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩ የርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ አሁን በኢትዮጵያና በሌላውም የዓለም ፖለቲካ ትንታኔ የሚሰጡ ሻለቃ ዳዊት ወልደ ጊዮርጊስ በጣም ነው የማመሰግነው ስለተሳትፏችሁ።
እናመሰግናለን ነው ይደረ ትዝታ።
አመሰግናለሁ።
እሺ፣ እግዚአብሔር ይስጥልኝ።
ትዝታንና እንግዶቿን እናመሰግናለን። አስተያየት ካላችሁ በኢሜይላችን horn@voanews.com ነው። በፌስቡክም እንደዚሁ ዝግጅታችንን እየተከታተላችሁ @voa ማህሪክ ላይ አስተያየቶቻችሁን ላኩልን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከሶስት ልጃገረዶች አንደኛዋ ሩካቤ ስጋ ለመጀመሪያ ጊዜ የምትፈጽመው ተገዳ ወይም በኃይል እንደሆነ በቅርቡ የተሰራ አንድ ጥናታዊ ቅኝት ማመልከቱን ጠቁሞ ይነሳል የዛሬው ርዕሰ አንቀጽ። ይህ ሁኔታ ይላል በመቀጠል በልጃገረዶች ላይ ለኤችአይቪ የመጋለጥ አጋጣሚን የሚያባብስ አደጋ ይደቀንባቸዋል። በየቀኑ 1000 የሚሆኑ ወጣት ሴቶች ለኤችአይቪ እንደሚጋለጡና ይህ ቁጥር በተመሳሳይ እድሜ ላይ ሆነው ቫይረሱ ወደ ደማቸው ከሚገባ ወንዶች በ14 እጅ የሚበልጥ መሆኑን ርዕሰ አንቀጹ ይናገራል። እንዲህ አይነቶቹን አሃዞች በሚፈለገው አቅጣጫ ለመቀየር የዩናይትድ ስቴትስ ፕሬዚደንት የኤድስ መቆጣጠሪያ ድጋፍ አጣዳፊ መርሃ ግብር ፔፕፋር ቁርጠኛ መሆኑንም አረጋግጧል ይላል ርዕሰ አንቀጹ። ፔፕፋር ድሪምስ በሚል ምህጻር በሚጠራው የመርሃ ግብሩን ተልእኮዎችና ግቦችን በሚያመላክተው የአጋርነት ክንዋኔ እየታገዘ ልጃገረዶችን ቁርጠኛ፣ አቻዮ፣ የመወሰን ችሎታ ያላቸው፣ ከኤድስ የተጠበቁ፣ የሰለጠኑና ደህንነታቸው የተረጋገጠ ሴቶች እንዲሆኑ ለመደገፍ ይሰራል። ድሪምስ አንድም የእነዚህ ግቦችን የሰነቁ ተግባራት የተናጠል መጠሪያዎች ምህጻር ነው፣ አንድም በእንግሊዝኛ ህልሞች ማለት ነው። በዚህ የመንግሥትና የግል ዘርፎች መተጋገዝ አማካይነት ወጣት ሴቶች ለራሳቸው፣ ለእኩዮቻቸውና ለየማኅበረሰባቸው የለውጥ አቀጣጣይና የመለወጥም ምክንያት እንዲሆኑ ዩናይትድ ስቴትስ አቅማቸውን በማጠናከር እንደምትተጋ ርዕሰ አንቀጹ አመልክቷል። የዩናይትድ ስቴትስ የኤድስ ዓለም አቀፍ መርሃ ግብር አስተባባሪና የዓለም የጤና ዲፕሎማሲ የዩናይትድ ስቴትስ ልዩ ተጠሪ ዴብራ ቢርክስ መርሃ ግብሩ ከሚሰራባቸው አቅጣጫዎች አንዱን ሲጠቅሱ ወጣቶቹን ሴቶች እንዴት እንደሚያበረታቱ ተናግረዋል።
የትምህርት ቤት ህይወታቸው ምን ይመስል እንደነበረ፣ በኢኮኖሚ በመጠናከራቸው ምክንያት የቤተሰቦቻቸው ኑሮ ምን ያህል እንደተለወጠ፣ የጾታና መነሻቸው የጾታ ልዩነት የሆኑ ጥቃቶችን እንዴት እንደተጋፈጧቸው የሚያሳዩ የየራሳቸውን የስኬት ታሪኮች እንዲጽፉ እናነቃቃቸዋለን።
የዩናይትድ ስቴትስ መንግስት ከ2 ሚሊዮን ተኩል በላይ የሚሆኑ የደረሱ ልጃገረዶችና ወጣት ሴቶችን በድሪምስ መርሃ ግብር አማካይነት በአገልግሎቶችና በድጋፍ ሰጪ እንቅስቃሴዎች ለመሸፈን ከ750 ሚሊዮን ዶላር በላይ ማፍሰሱን የሚናገረው የዛሬው ርዕሰ አንቀጽ በድሪምስ በሚደገፉት የመጀመሪያዎቹ 10 አገሮች ውስጥ በተመረመሩ ሴቶች ዘንድ የኤችአይቪ ስርጭት ከ25 እስከ 40 ከመቶ ቀንሶ መገኘቱንና በድሪምስ መርሃ ግብር እንቅስቃሴዎች በታቀፉት ወረዳዎች ውስጥ በሙሉ ለማለት በሚያስደፍር ሁኔታ ለኤችአይቪ እንደ አዲስ የሚጋለጡ ወጣት ሴቶች ቁጥር መውረዱን ይናገራል። ከፊት ያለው ጉዞ ገና ረጅም መሆኑን ይጠቁማል ርዕሰ አንቀጹ። በሚሊዮኖች የሚቆጠሩ ልጃገረዶችና ወጣት ሴቶች በየዓመቱ ለአካላዊና ለጾታዊ ሁከቶች ይጋለጣሉ። እንዲህ አይነቱ ጥቃት ብዙ ጊዜ የሚጀመርባቸው ከሕይወታቸው መጀመሪያ ዓመታት አንስቶ በመሆኑ ጾታ ተኮር ጥቃትን ለመከላከል፣ ሥጋዊ ግንኙነት የሚጀምሩበትን ዕድሜና ጊዜ ለማዘግየት፣ የግንኙነትን ምንነት ማወቅና ለሩካቤ መስማማት ማለት ምን ማለት እንደሆነ እንዲገነዘቡና ጤናማ ምርጫ እንዲያደርጉ ለማበረታታት ለዕድሜያቸው ተመጣጣኝና ተስማሚ የሆነ የኤችአይቪና የሁከት መከላከያ መርሃ ግብር እድሜያቸው ከ9 እስከ 14 ለሆነ ልጃገረዶች እያሰፋ መሆኑን ይህ ርዕሰ አንቀጽ አስታውቋል።
ይህ ዓመት ፔፕፋር በአሜሪካዊ ቸርነትና ባጋርነት ህይወቶችን እያተረፈ 15 ዓመቱን የደፈነበት ነው
አሉ አምባሳደር ብሪክስ።
ከ50 በላይ ሀገሮች ውስጥ ባከናወነው ሥራ ልጃገረዶችንና ወጣት ሴቶችን በማገዝ ያደረግነውን እጅግ ጠቃሚ እርምጃ እናከብረዋለን።
ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ፈጠኝ እኔ ጠጅ እንጀራ ዘወትር አሁን ማሰጠኝ እኔ ጠጅ እንጀራ ዘወትር አባት ልጁን ረግሞት በጣም አጥብቆን ተጣልቶት ይታረቀዋል አሁን ረግሞት አይቀርም ታረቀዋል አሁን ረግሞት አይቀርም ከጎረቤቴ ብጣላን ሰው ሁሉን ለሱ አደላን ያለ ፈጣሪ አናለኝ ከሁሉ ባዳን ያለ ፈጣሪ ማናለኝ ከሁሉ መኳንንቶቹ ሰለጠኑ የጨገና ሀገር ለምን እኔ የምፈራው ይህንን ካሁን በላይ እኔ የምፈራው ይህንን ካሁን በላይ የቀድሞ ዘመን ስተት በጾም ቀን አሳ መብላት ያሁን ዘመን ሰው አያውቅ መላ በጾም ሽሮ ነው ያሁን ዘመን ሰው አያውቅ መላ በጾም ሽሮ ነው የዛሬ ዘመን ሰው ትሁት ተዋራጅ ሆኗል ለፍጥረት ግን አይጠፋም አንዳንድ ቆራም ያለ ግን አይጠፋም አንዳንድ ቆራም ያለ
ክቡራትና ክቡራን አድማጮች የማጠቃለያ ዜና ላሰማችሁ። መራሄ መንግስት አብይ አህመድ በጠቅላይ ሚኒስትርነት የመጀመሪያውን የሥራ ጉብኝታቸውን ዛሬ ወደ ሶማሌ ክልል ዋና ከተማ ጅጅጋ አድርገው ውለዋል። በጠቅላይ ሚኒስትሩ የተመራው የፌዴራሉ መንግስት ከፍተኛ ልዑካን ቡድን ተልእኮ በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ቀደም ሲል ተከስተው ለነበሩ ግጭቶችና ለተከተለውም ቀውስ ዘላቂ መፍትሄ ማስገኘት መሆኑ ተገልጿል።
በእስራኤልና በሐማስ በሚተዳደረው ጋዛ ሰርጥ ድንበር ላይ በተፈጠረ ግጭት 9 ፍልስጤማውያን መገደላቸውን የጋዛ የጤና ጥበቃ ሚኒስቴር አስታውቋል። ከተገደሉት አንደኛው ጋዜጠኛ ነው። ጀርመን ውስጥ በሰሜን ምዕራብ ከተማ ሞይንስተር ውስጥ አንድ አሽከርካሪ ሰዎች ላይ ነርቶ ወደ 30 የሚሆኑ ሰዎች ላይ ጉዳት አድርሷል። ሕይወትም መጥፋቱ ተጠቁሟል። መልካም የትንሣኤ በዓል ይሁንላችሁ ክቡራትና ክቡራን። ከቴክኒሻኑ ሲድራክ ፍራንክሊን ጋር በዚሁ እንሰናበታለን። ጤና ይስጥልኝ። በእኔ በኩል ሰሎሞን አባተ ነኝ። ዜና ያሰማችሁ
የተከበራችሁ አድማጮቻችን፣ የምሽቱ ዝግጅታችን በዚሁ ተጠናቋል። ፕሮግራማችንን በቴክኒክ የመራችልን ብርሃን ኃይሉ ነች። ያስተናገድኳችሁ ደግሞ ሄኖክ ሰማእግዜር ነኝ። በነገው ዝግጅታችን እስከምንገናኝ መልካም ምሽት፣ ደህና እደሩ።